Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሐምሌ 8 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሽታችኋል።
ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጅ ይታየና
ሰለሞን ክፍሌ እንሆናለን። የጎንደሩ መነሳሳትና ሁከት የአማራ ሕዝብ ተቃውሞ መገለጫ አይደለም ሲሉ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትሩ ተናግረዋል። በምሽቱ አብይ ርዕስ ዝርዝሩን ይዘናል።
ሁለት የኢትዮጵያ አትሌቶች ጉልበት ሰጪ መድኃኒት በመጠቀም ቅጣት ተጣለባቸው። ኃይሌ ገብረስላሴ ግን አድርገውትም ከሆነ ተታለው ወይ ባለማወቅ መሆኑን ጥርጥር የለኝም እያለ ነው።
ሌሎች ወቅታዊ ዘገባዎችና የአርብ መደበኛ ሰጥ አገባና አፍሪካ በጋዜጦች ተሰናድተዋል። አሁን ዋና ዋና የዓለም ዜና እናሰማችሁ። ፈረንሳይ ዳግም የሽብር ሰለባ ሆናለች። አንድ የከባድ መኪና አሽከርካሪ 84 ሰዎችን ገደለ። ከሰለባዎቹ መካከል ሁለቱ አሜሪካውያን ናቸው። ከ100 በላይ በጽኑ የጎዳ ሲሆን ከእነዚህ 50 ያህሉ በሞትና ሽረት መካከል እንደሚገኙ የሀገሪቱ ፕሬዚደንት አስታውቀዋል። አሸባሪው ትላንት ማታ ከምሽቱ 4:30 ላይ ኒስ ከተማ ውስጥ ጉዳቱን ያደረሰው ከፍተኛ ቁጥር ያለው ሕዝብ የባስቲ ቀን በመባል የሚታወቀውን ክብረ በዓል በማክበር ላይ ያለ ነው። የጥቃቱ ሰለባዎች በወቅቱ በየመንገዱ ዳር ሆነው የርችት ተኩስ ትርኢት ይመለከቱ እንደነበር ታውቋል። የፈረንሳይ ፖሊስ የካሚዮኑን አሽከርካሪ ወዲያውኑ የገደለ ቢሆንም ግብረአበሮች ይኖሩት እንደው በምርመራ ላይ ይገኛል። የሾፌሩ ማንነት ታውቋል። የ31 ዓመት ዕድሜ ያለው የኒስ ከተማ ነዋሪ የነበረው ቱኒዚያ ፈረንሳዊ ሞሐመድ ላሁጅ ቡሌል ነው ተብሏል። ሾፌሩ ሰዎችን በመኪና መግጨት ብቻ ሳይሆን ጠመንጃ ይተኩስ እንደነበርም እማኞች ተናግረዋል። ካሚዮኑ ውስጥ ፈንጂ በብዛት ተጭኖ እንደነበር ፖሊሶች አስታውቀዋል። ለጥቃቱ እስካሁን ኃላፊነት የወሰደ አሸባሪ ቡድን የለም። እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን ደጋፊዎች ግን በድረገጽ አማካኝነት ደስታቸውን እየገለጹ ነው። የዓለም መሪዎች በፈረንሳይ የደረሰውን የሽብር ጥቃት በማውገዝ ላይ ይገኛሉ። በጄፍ ካስተር የተጠናከረ ዘገባ አለ። አዳነች ፍሳዬ ታቀርበዋለች።
የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ዛሬ ለሀገሪቱ ባደረጉት ንግግር ድርጊቱን በነጻነት ላይ የተፈጸመ ጥቃት ነው ብለውታል።
በፈረንሳይ ላይ ጥቃት የተከፈተው በትላንቱ ሐምሌ 14 ቀን የነጻነት ተምሳሌት በሆነው ብሔራዊ ዕለት በሚከበርበት ወቅት ነው። ጽንፈኞች ሰብአዊ መብትን የሚነፍጉ በመሆናቸው ፈረንሳይን የጥቃታቸው ኢላማ መደረጓ አይቀሬ ነው።
ኦላንድ ባለፈው ወር ጥቃት በተፈጸመበት ወቅት ያወጁትን የአስቸኳይ ጊዜ አዋጅ እንደገና በሶስት ወራት እንዲራዘም አዘዋል። ዛሬ መከላከያ መማክርት ስብሰባ ከጠሩ በኋላ ወደ ኒስ ሄደዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ማለዳ ከሩሲያው አቻቸው ጋር ሞስኮ ላይ ስብሰባ በሚያካሄዱበት በአሁኑ ወቅት በኒስ የተፈጸመው ጥቃት አሸባሪነትን ለመታገል ዓለም አቀፍ ጥረት ማፋጠን እንዳለብን ያሳያል ብለዋል።
የመላው ዓለም ሕዝቦች እንዲህ አይነቱን አሸባሪነት ለማጥፋት የሚቻለው ሁሉ የተደረገ ሆኖ በሚሰማቸው ደረጃ ፈጣንና ተጨባጭ መንገድ እንድንፈልግ እየጠበቁን ይመስለኛል። ዓለም አሸባሪዎችን ሁሉንም ነገር የማጥፋት ተግባር ለመታገል እንዲተባበር እንድንጥርም ይጠብቃል።
ኬሪና ነባሩ የሩሲያ ዲፕሎማት ሰርጌይ ላቭሮቭ በኒሱ ጥቃት የተገደሉትን ሰዎች በዝምታ አስበዋል። ለጉባኤ መንጎሊያ ላይ የሚገኙት የጀርመኗ ቻንስለር አንገላ ሜርከል ደግሞ በነፍሰ ገዳዮች ተፈጸመ ባሉት ጥቃት ለተገደሉት ሰዎች ሐዘናቸውን ገልጸዋል።
አባ አን ዲዝም ታገ ግልት ሶሊዳሪቴት
ዛሬ የጀርመን ሕዝብና እዚህ ያለነው ሁላችንም ፈረንሳይ ካሉት ወዳጆቻችን ጎን እንቆማለን። ችግሮች ቢኖሩም አሸባሪነቱን በመታገል ተግባር እንደምናሸንፍ አልጠራጠርም።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በበኩላቸው ትላንት ማታ ትዊተር ላይ ባወጡት መግለጫ በጥቃቱ ለተገደሉት ሰዎች ቤተሰቦች እየጸለዩ መሆናቸውን ገልጸዋል። ፈረንሳይን ደግሞ ነባር የዩናይትድ ስቴትስ ወዳጅ ብለዋታል።
በፈረንሳይዋ ኒስ ከተማ ላይ የደረሰው የሽብር ጥቃት ድርጊቱን በተለይ ከሶሪያ ለማጥፋት እርምጃ መውሰድ እንደሚያስፈልግ ያሳያል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ከሩሲያ አቻቸው ከሰርጌይ ላቭሮቭ ጋር ተገናኝተው በተነጋገሩበት ወቅት አስረድተዋል። ኬሪ በሞስኮ ጉብኝት ላይ ያሉት በዩክሬን በኔቶና ሌሎች ጉዳዮች ላይ የዩናይትድ ስቴትስና ሩሲያ ግንኙነቶች ቢሻክሩም በሶሪያ ለሚካሄደው ጸረ ሽብር ትግል የሩሲያን ትብብር ለማግኘት ነው። በሁለቱ ሀገሮች መካከል አሁንም መተማመን የለም። ሚስተር ኬሪና የሩሲያው ፕሬዚደንት ቭላዲሚር ፑቲን ትናንት ማታ ተገናኝተው በሶሪያው ግጭት ላይ መነጋገራቸው ተዘግቧል። ኬሪ ውይይታቸው ግልጽና ጠንካራ እንደነበር ይግለጹ እንጂ ታዲያ ሁለቱ ሀገሮች በሶሪያ ቀጥተኛ ወታደራዊ ትብብር ስለመፍጠር የተነጋገሩት ነገር እንደሌለ የክሬምሊን ቤተ መንግስት ቃል አቀባይ አስረድቷል።
በዩናይትድ ስቴትስ ለፕሬዝደንትነት በሚካሄደው ምርጫ የሪፐብሊካን ፓርቲውን ይወክላሉ ተብለው የታሰቡት ቱጃሩ ዶናልድ ትራምፕ ምክትላቸው የኢንዲያናው ክፍለ ግዛት አስተዳዳሪ ማይክ ፔንስ እንደሚሆኑ ዛሬ ይፋ አደረጉ። ነገ ቅዳሜ ጠዋት በዚህ ጉዳይ ላይ ሰፊ ጋዜጣዊ መግለጫ ይሰጣል ተብሎ ይጠበቃል። ማይክ ፔንስ የዶናልድ ትራምፕ ወግ አጥባቂ ደጋፊዎች በብዛት ይኖሩባታል በሚባለው በማዕከላዊ ምዕራባዊ ክፍለ ግዛት በኢንዲያና አስተዳዳሪ መሆናቸው ተገልጿል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሀገሪቱ ለማህበረሰብ ችግሮች ምላሽ መስጠትን ጨምሮ ከፖሊስ ብዙ ትጠብቃለች ሲሉ ተናገሩ። ፕሬዚደንቱ ትናንት ማታ ይህን የተናገሩት በቅርቡ በዘር ልዩነት ላይ አትኩሮ ስለተከሰተው ውጥረትና የፖሊስ አመጻ ለመወያየት በዋሽንግተን ቲያትር አዳራሽ በተካሄደ ስብሰባ ላይ ነው። ፕሬዚደንቱ በእነዚህ ሁለት ጉዳዮች ላይ ከታዳሚዎች ጠንካራ ጥያቄዎች ቀርበውላቸዋል። ፕሬዚደንት ኦባማ የዘር ግንኙነትን በተመለከተ እስካሁን የገላጋይ ሚና ሲጫወቱ ቢቆዩም ባለፈው ሳምንት በሉዊዚያናና በሚኔሶታ አፍሪካውያን አሜሪካውያን በፖሊሶች ጥይት ከተገደሉ በኋላ አቋም ለመያዝ ተገደዋል። ይህ ብቻም አይደለም። በዳላስ ቴክሳስ ደግሞ በአንድ ሰላማዊ ሰልፍ ወቅት አምስት ነጭ ፖሊሶች በአለመው ተኳሽ ጥይት መገደላቸውና ሌሎች በርካቶች መቁሰላቸው ብዙዎችን ማሳዘኑ የሚዘነጋ አይደለም።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ በሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በደቡብ ሱዳን በያዝነው ሳምንት መግቢያ ላይ የተኩስ አቁም ከታወጀ ወዲህ ዋና ከተማ ጁባ ዛሬ እርጭ ብላለች። የመንግስቱና የተቃዋሚ ኃይሎች አዋጁን እያከበሩት ይመስላል። አሁን ጥያቄ ባለፈው ዓመት የተደረሰው የሰላም ስምምነት ተግባራዊ ይሆናል ወይ የሚለው ነው። ምክንያቱም ስምምነቱ ከዚህ ቀደም በደረሰበት ፈተና ጁባ ውስጥ ሁከት ተፈጥሮ በመቶዎች ሲሞቱ የተቃዋሚው መሪ ሪክ ማቻርም ወደ ጫካ እንዲገቡ በማስገደዱ ነው። ያ በፕሬዚደንቱ ሳልቫኪር የኤስፒኤልኤ ኃይሎችና በተቃዋሚው የሪክ ማቻር ተከታዮች መካከል የተካሄደ ውጊያ በትንሹ ለ270 ሰዎች ሕይወት መጥፋትና ለ36,000 ሲቪሎች መፈናቀል ምክንያት መሆኑ ይታወቃል። የሰላም ስምምነቱ ዓላማ በሁለቱ ተቀናቃኝ ኃይሎች መካከል ለ20 ወራት የተካሄደውን ግጭት ለማስቆም እንደነበርም አይዘነጋም። በጁባ የተካሄደው ውጊያ በዚህ ሳምንት ዓለም አቀፍ ትኩረት መሳቡ ያስደሰተ ቢሆንም ሌሎች አካባቢዎችም እንዳይዘነጉ የሰብአዊ መብት ጠበቆች እያስገነዘቡ ነው።
በመጨረሻም አበረታች መድኃኒቶችና ቅመሞችን ተጠቅመዋል በሚል በዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር የጸረ አበረታች መድኃኒቶችና ቅመሞች ኤጀንሲ አማካይነት ምርመራ ከተጀመረባቸው 6 አትሌቶች ውስጥ 2 ቅመሞቹን በትክክል መጠቀማቸው በመረጋገጡ ቅጣት እንደተጣለባቸው የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። አትሌት ኃይሌ ገብረስላሴ ኢትዮጵያውያን አትሌቶች እንዲህ ያለውን ነገር አድርገው ቢገኙ እንኳን ከ95% በላይ የሚሆኑት ተታለው እና ባለማወቅ እንደሚሆን አልጠራጠርም ብሏል። በመጽሔት ክፍለ ጊዜ ወደ ኋላ ላይ ዝርዝሩን እናቀርባለን። የምሽቱ የዓለም ዜና በዚሁ ይጠናቀቃል። አድማጮች ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁ የአርብ ሐምሌ 8 ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጂት ታዬና
ሰለሞን ክፍሌ ነን። አሁን ወደ አብይ ርዕስ እንሸጋገራለን።
በጎንደር ከተማ ላለፉት ቀናት የነበረው መነሳሳትና ሁከት የአማራ ሕዝብ ተቃውሞ መገለጫ አይደለም ሲሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አስታወቁ። የአማራ ሕዝብ ተቃውሞ የሚባል ነገርም የለም ሲሉ ሚኒስትሩ ተናግረዋል። ሁከቱ የተቀሰቀሰው በጸጥታ ኃይሎች ላይ በተኮሱ ወንጀለኞችና አሸባሪዎች ነው ብለዋል የመንግስት ኮሚኒኬሽንስ ጉዳዮች ኃላፊው። የወልቃይት የአማራ ማንነት ጥያቄ ኮሚቴ ጸሐፊ ይህንን አባባል ማስተባበላቸው የሚዘነጋ አይደለም። መለስካቸው አመሃ ዝርዝሩ ልኳል።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ ዛሬ ረፋዱ ላይ ለውጭ ሀገር ጋዜጠኞች በወቅታዊ ጉዳዮች ላይ ለሚነሱ ጥያቄዎች መልስ ሰጥተዋል። በዚህ ወቅት ከጋዜጠኞች ከተሰነዘሩ ጥያቄዎች የመጀመሪያው ሰሞኑን በጎንደር ከተማ ከተቀሰቀሰው ቀውስ ጋር የተያያዘ ነበረ። የጋዜጠኛው ጥያቄ ሰሞኑን በጎንደር የተቀሰቀሰው የአማራ ተቃውሞና የተከተለውን ጉዳት እንዲዘረዝሩለት ነበረ። ለምን የአማራ ተቃውሞ ብለህ እንደሰየምከው አላውቅም፣ ምክንያቱም የአማራ ተቃውሞ ብሎ ነገር የለም ያሉት አቶ ጌታቸው ረዳ በጎንደር ሰሞኑን ተፈጥሮ ነበር ያሉትን ሁኔታ መንስኤ ለጋዜጠኞች እንዲስሩ ማብራሪያ ሰጥተዋል።
There was an incident in Gondar. The Federal Security Forces had secured an arrest warrant for
በጎንደር ይህ ሁኔታ ተፈጠረ። የፌዴራል ጸጥታ ኃይሎች በወንጀል ድርጊት ለመሳተፋቸው በቂ ምክንያት ላገኙባቸው ስድስት ተጠርጣሪዎች ከፍርድ ቤት የመያዣ ትዕዛዝ አውጥተው ነበር። እነዚህ ሰዎች ከኤርትራ መንግስትና ይኸው መንግሥት ከሚደግፋቸው ቡድኖች ጋር ይሠራሉ። እነዚህ ፌዴራል የጸጥታ ኃይሎች ከስድስቱ መካከል አራቱን በቁጥጥር ስር ሲያውሉ በከባድ ሁኔታ የታጠቁትን ሁለቱን ግን ሊይዟቸው በመጡት የፖሊስ አባላት ላይ መተኮስ መረጡ።
እዚህ አዲስ አበባም ደግሞ አሁን ተጀምረዋል። አሁን በተለያዩ አካባቢዎች የወልቃይት ተወላጆች የሆኑ ትንሽ የተማሩ ስራ ቦታ የገቡ ሰዎችም
ሚኒስትሩ የወልቃይት ሕዝብ የአማራ ማንነት ጥያቄ ኮሚቴ የሚባል አካል ሲንቀሳቀስ መቆየቱ የታወቀ እንደነበርም ጠቁመዋል። ይሁን እንጂ ይህ ኮሚቴ ምንም አይነት ሕጋዊ እውቅና የለውም ካሉ በኋላ የኮሚቴው እንቅስቃሴ ግን ሰላማዊ በመሆኑ መንግሥት ጣልቃ ሊገባ እንዳልፈለገ አስረድተዋል። ከዚህ ቡድን መካከል ግን ስድስቱ በወንጀል ድርጊት ተሳትፈዋል ሲሉ ይከሳሉ። በእነዚህ ሰዎች ድርጊት ምክንያት የተፈጠረ ሁኔታም አስከትሏል ያሉትን ቀውስ ባጭሩ ዘርዝረዋል።
So this is the incident and the incident unfortunately also involved some riots that claimed the destruction.
እና ሁኔታው ይሄው ነው። ይህ ክፉ አጋጣሚ ብጥብጥ ፈጥሮ ብዙ ንብረት ውድመትን አስከትሏል። ንብረት ማውደሙ በብዛት ኢላማ ያደረገው በሌሎች ብሔረሰቦች አባላት ንብረት ላይ ነው። በእኛ እምነት ይህ የተደረገው ውጥረቱን ይበልጥ ለማባባስ ታስቦ ነው።
የወልቃይት ሕዝብ የአማራ ማንነት ጥያቄ ኮሚቴ ጸሐፊን አቶ አደራጀው ዋኘውን ከሁለት ቀናት በፊት ቪኦኤ ስለ ሁኔታው በስልክ አናግሯቸው በነበረበት ወቅት ስለ ንብረት ውድመቱ ከሰጡት ቃል መካከልም ይህን ብለው ነበረ።
አሁን ንብረት አጠቃላይ ወደመ የሚባለው ንብረቶች ሆቴሎች ናቸው። የወልቃይት የአማራ ሕዝብ የኤርትራ ማንነት ጥያቄን ለማደናቀፍ በተለያየ አጋጣሚ ሲንቀሳቀሱ የነበሩ ሰዎች ናቸው። የእነዚህ ሰዎች ሆቴል ነው አሁን ለመቆጣጠርም በጣም አስቸጋሪ በሆነ ንብረቱ እየወደመ ያለው።
ሚኒስትሩ አቶ ጌታቸው ረዳ ስለ ሁኔታው ሲያጠቃልሉ እንዳሉት የጎንደር ከተማ በአሁኑ ጊዜ እየተረጋጋ እንደሆነና የአማራ ሕዝብና የተፈጠረው ሁኔታ ምንም አይነት ግንኙነት የላቸውም ብለዋል።
The people and the regional and federal security forces have been working very hard to control the situation. And the situation is calming down as we speak.
ህዝቡ የክልሉ መንግስትና የፌዴራል የጸጥታ ኃይሎች ሁኔታውን ለመቆጣጠር በብርቱ እየሰሩ ናቸው። አሁን እየተነጋገርን ባለንበት ወቅትም ሁኔታው እየተረጋጋ ነው። ምክንያቱም የክልሉ ህዝብ፣ የክልሉ መንግስትና የፌዴራል መንግስቱ የጸጥታ ኃይሎች በመናበብ እየሰሩ ስለሆነ ነው። እና እንደገና ለመድገም ያህል የአማራ ተቃውሞ የሚባል ነገር የለም። ያለው ነገር ሁለት ግለሰቦች የወንጀል ድርጊት ስለፈጸሙ ሊታሰሩ ሲሉ በመሳሪያ የተደገፈ ምላሽ መስጠታቸው ነው። እና የአማራ ህዝብ ይህንን ደግፎ የቆመ አይደለም። እንደ እውነቱ ከሆነ የወንጀል ድርጊት እያወገዘ እነዚህ ድርጊቶች በቁጥጥር ስር እንዲውሉ ከጸጥታ ኃይሎች ጋር ተባብሮ እየሰራ ነው።
የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር የሰጡትን ጋዜጣዊ ጉባኤ ተንተርሰን የኮሚቴውን አቋም ለመረዳት ለጸሐፊው ለአቶ አደራጀው ዋኘው ስልክ በተደጋጋሚ ብንደውልም ከስልካቸው የምናገኘው ምላሽ የደወሉላቸውን ደንበኛ አሁን ማግኘት አይችሉም የሚል ብቻ ነው። ከሁለት ቀናት በፊት ግን አቶ አደራጀው በቁጥጥር ስር ስለዋሉትና ስላልዋሉት አንዳንድ የኮሚቴ አባላት የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል የሰጠውን መግለጫ ጠቅሰን ከኤርትራ መንግስትና አሸባሪ ተብለው ከተፈረጁት ከነ ግንቦት ሰባት ጋር ኮሚቴው አለው ስለተባለው ግንኙነት ጠይቀናቸው ያሉን ይህን ነበር።
አሁን መንግስት ጉዳዩ በአስቸኳይ መፍታት እየቻለ ጥያቄያችን በአግባብ ማስተናገድ እየቻለ ነገሩ ወዳልሆነ ነገር አግራቤት ካረገ በኋላ ኃላፊነቱ ላለመውሰድ አንዴ ግንቦት ሰባት ናቸው፣ አንዴ የሻቢያ ተላላኪ ናቸው፣ አንዴ የደርግ ርዝራዦች ናቸው የሚለው በእኛም በኮሚቴውና በወልቃይት ህዝብ እንዲሁም በአማራ ህዝብ ተቀባይነት የለው።
አቶ ጌታቸው ረዳ በጎንደር ከተማ ሰሞኑን በተፈጠረው ሁከት ከአምስት የፖሊስ አባላት በላይ እንደተገደሉ፣ ተባራሪ ጥይት ሁለት ሰላማዊ ሰዎች እንደገደለና አደጋ የደረሰባቸው ሰዎች ቁጥር እየጨመረ እንደሄደ ተናግረዋል። ሚኒስትሩ የደቡብ ሱዳንን ወቅታዊ የጸጥታ ሁኔታ፣ ሰሞኑን ተዘግቶ ስለነበረው የማኅበራዊ መገናኛ ዘዴዎች መከፈትም እንደቀረቡላቸው ጥያቄዎች ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምሽቱን አብይ ርዕስ ነበር ያደመጥነው። መለስካቸው እናመሰግናለን። ወደ መጽሔት ክፍለ ጊዜ ዘገባዎች እናልፋለን።
አበረታች መድኃኒቶችና ቅመሞች ተጠቅመዋል በሚል በዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር የጸረ አበረታች መድኃኒቶችና ቅመሞች ኤጀንሲ አማካይነት ምርመራ ከተጀመረባቸው ስድስት አትሌቶች ውስጥ ሁለቱ ቅመሞቹን በትክክል መጠቀማቸው በመረጋገጡ ቅጣት እንደተጣለባቸው የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። አትሌት ኃይሌ ገብረስላሴ ኢትዮጵያውያን አትሌቶች እንዲህ ያለውን ነገር አድርገው ቢገኙ እንኳ ከ95% በላይ የሚሆኑት ተታለውና ባለማወቅ እንደሚሆን ጥርጥር የለኝም ይላል። ጽዮን ግርማ ተከታዩን ዘግባለች።
ከቅርብ ጊዜ ወዲህ አትሌቶች ውጤት ለማግኘት ሲሉ አበረታች መድኃኒቶችና ቅመማ ቅመሞች እንደሚጠቀሙ እየተነገረ ነው። በዚህ እየተጠረጠሩ ካሉት ውስጥ ደግሞ ኢትዮጵያውያን አትሌቶች ይገኙበታል። የኢትዮጵያ አትሌቲክስ ፌዴሬሽን የሕዝብ ግንኙነት ባለሙያ አቶ ስለሺ ብስራት ለአሜሪካ ድምጽ እንደተናገሩት በዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር የጸረ አበረታች መድኃኒቶችና ቅመሞች ወይም አንቲ ዶፒንግ መሰረት ምርመራ ከተጀመረባቸው ስድስት ኢትዮጵያውያን አትሌቶች መካከል ሁለቱ ማለትም አትሌት ጣዕሞ ሹምዬና አትሌት ስንታየው መርጋ የተባሉ ሁለት አትሌቶች የአበረታች መድኃኒቶችና ቅመሞች በትክክል መጠቀማቸው በተገኘው የላብራቶሪ ምርመራ ውጤት መሰረት በመርማሪ ቡድኑና በሚመለከተው አካል በመረጋገጡ እርምጃ እንደተወሰደባቸው ገልጸዋል።
መጀመሪያ ስድስት አካባቢ ነበሩ። በኋላ ላይ ሃይማኖት አለማየሁ አትሌት ተጨምራ ሰባት ሆነው ነበረ። እሷ ነጻ መሆኗን ቀደም ብለው የአንቲዶፒንግ ዲፓርትመንቱ አሳወቀን። በዛ መሰረት እኛም ይፋ አድርገን ነበረ እና እሷ ነጻ መሆኗ ከታወቀ በኋላ ስድስት ቀርተው ነበር። ከስድስቱ መካከል ያው ምርመራቸው እየተካሄደ ቆይተዋል ስድስቱ አትሌቶች። ከእነሱ መካከል የሁለቱ ውጤት ያው እንደደረሰን እኛ ያደረግነው ነገር ምንድን ነው፣ እነሱ ለተጠቀሙበት አበረታች መድኃኒት ወይም ቅመም የሚሰጠው ብይን ምንድን ነው የሚለውን ማየት ነበር። ከዛም በኋላ በዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር የዶፒንግ ቫዮሌሽን ሩል መሰረት ፌዴሬሽኑ 4 ዓመት ሊያስቀጣቸው እንደሚችል ወሰነ። ያንን ደግሞ ፌዴሬሽኑ ስራ አስፈጻሚ ካየ በኋላ ውሳኔ ማጸደቀ እኛም ይፋ አደረገ።
ሁለቱ አትሌቶች እስካሁን አገር ወክለው ባይወዳደሩም በግላቸው በቻይና ማራቶን ውድድር ባደረጉበት ወቅት ተወስዶ በነበረው ናሙና የተገኘ ውጤት እንደሆነ አቶ ስለሽ ይናገራሉ። አትሌት ኃይሌ ገብረስላሴ ኢትዮጵያውያን የተለየ በተፈጥሮ የተገኘ ሀብት ያላቸው እንዲህ አይነት ነገር ቢጠቀሙ ተጎጂ ምን ሆነው እኛው ራሳችን ነን ብለዋል።
እኔ እንግዲህ ከሚገባይ ድረስ ባይገርምሽ በአሁኑ ሰዓት እኔ የኢትዮጵያ አትሌቶች ከዘጠናና ከዛ በላይ ያሉ ልጆች ይሄ ዶፒንግ ተገኘባችሁ እንኳን ቢባሉ ሳያውቁት ለዚህ ጠቅማችኋል ለዛ ይጠቅማችኋል ተብሎ የወሰዱ ነው እንጂ አውቆ የሚወስድ ሰው ይኖራል ብዬ አልገምትም። ቢኖርም በጣም ጥቂት ነው፣ ወይ 5-10% የሚሆን ነው። ስለዚህ እኛ መታገል ያለብን ልጆቻችንን በተለያየ መንገድ አማለው የሚወጉ የሚሰጡትን ሰዎች እየተከታተልን ከዓለም አቀፍ አንቲ ዶፒንግ ኤጀንሲን በይው ከዓለም አቀፍ አትሌቲክስ ፌዴሬሽን ጋር ጎን ተቆመን እነዚህን ሰዎች እያዝን ለፍርድ ማቅረብ ነው። ይሄንን ይሄንን ካደረግን ልጆቻችንን በቀላሉ አያገኙብንም፣ ልጆቻችንን ማታልሏቸውም። አብዛኞቹ አሁን ልጆቹን ብንጠይቃቸው ጠጋ ብለን ግማሾቹ ወይንም እግራቸውን ታሞ በቃ ይሄ ይጠቅመሃል፣ ግማሹ ደግሞ ወይንም ራሱን ሲያም ይሄንን ግን ብትውጠው እኮ ይመልስልሃል፣ ያ ግን ስራው ሌላ ሊሆን ይችላል። እና በዚህ ነው እንጂ እኔ ምን ያህሎቹ እውቀት ይኖራቸዋል ለማለት ያስቸግረኛል። አሁን እነዚህ ሁለት ልጆች ትላንትና ስማቸው የተላለፈ ልጆች በእርግጠኝነት የወሰዱትንም ሊያውቁ ይችላሉ ብዬ አልገምትም። ስለዚህ በአብዛኛው ይሄ ነገር የሚመጣው ብልጣብልጦች በውስጥ ገብቶሻል አይደለ? ከውስጥ ተነስተው ብዙ ነገር ሊያደርጉ ይችላሉ። ይህን ነው እንግዲህ እኛም ፎከስ አድርገን መዋጋት ያለብን።
ይህንን የማስተማር ስልጠና የመስጠትና የመከታተል ስራ የአትሌቲክስ ፌዴሬሽኑ በመሆኑ ፌዴሬሽኑ በአግባቡ ሊሰራ ይገባል ብለዋል። አቶ ስለሺ ብስራትም በዚህ ሀሳብ ይስማማሉ። ፌዴሬሽኑ ይህንኑ ተረድቶ በዚሁ ላይ የማስተማርና ስልጠና የመስጠት ስራ እየሰራ መሆኑን ገልጸዋል።
ኤርትራ ወደ ደቡብ ሱዳን የሚላክ የምግብ እርዳታ በምጽዋ ወደቧ በኩል እንዲያልፍ ፈቅዳለች። የዓለም የምግብ ፕሮግራም WFP እንደ አውሮፓውያን አቆጣጠር ከ2006 ዓመተ ምህረት ወዲህ በኤርትራ በኩል የምግብ እርዳታ አቅርቦት እንቅስቃሴ ሲያደርግ የመጀመሪያ ጊዜ መሆኑ ነው። ሳሌም ሶሎሞን ነች ዘገባውን ያጠናቀረችው። ትዝታ በላቸው ታቀርባለች።
ባለፈው ሰኔ ወር መጀመሪያ ቀናት የመጀመሪያው 1100 ሜትሪክ ቶን ማሽላ ምጽዋ ወደብ ተራክፎ ወደ ሱዳንዋ ኮስቲ ከተማ ተጓጉዟል። ቻልሲ መክዳው በደቡብ ሱዳን የዓለም ምግብ ፕሮግራም ከፍተኛ ክልላዊ ቃል አቀባይ ናቸው። በኤርትራ በኩል የተላከው ማሽላ ከሌላ እርዳታ ጋር ተደርጎ ወደ ደቡብ ሱዳን ተልኳል ብለዋል። የዓለም ምግብ ፕሮግራም ባለፈው ዓመት በአካባቢው ካሉ የተለያዩ አገሮች 190,000 ሜትሪክ ቶን የምግብ እርዳታ ለደቡብ ሱዳን ማድረሱን አስታውሰው በአገሪቱ ያለው የሰብአዊ ሁኔታ የከፋ ደረጃ ላይ መሆኑን ቃል አቀባዩ ጠቅሰዋል።
የደቡብ ሱዳን ሰብአዊ ሁኔታ እጅግ አስከፊ ደረጃ ላይ ነው ያለው። ከህዝቡ 40% የሚሆነው በከባድ የምግብ ዋስትና ችግር ላይ እንዳለ ነው። በደቡብ ሱዳን ከሁለት ዓመታት በላይ በዘለቀው ግጭትና በምጣኔ ሀብት ቀውሱ ላይ ኤልኒኞ የፈጠረው የዝናብ እጥረት ተደምሮበት የግብርና ምርቱን መጠን ከምንጊዜውም በላይ ያነሰ እንዲሆን አድርጓል። በውጊያው ብዙ ሺህ ህዝብ ተገሏል። ከ2 ሚሊዮን በላይ ዜጎቿ ከመኖሪያቸው ተሰደዋል። አብዛኛው የሀገሪቱ አካባቢ ለመድረስ የሚያስችሉ መንገዶችም የላትም ሀገሪቱ።
ችግሩ በሰብአዊ እርዳታ ብቻ የሚወገድ እንዳልሆነ ቻርልስ መክዳው አስገንዝበዋል። ከባድ ሰብአዊ ችግር ያለበት በጣም ውስብስብ ሁኔታ ነው። ህዝቡ ዘንድ ለመድረስም እጅግ አዳጋች ነው። በአሁኑ ወቅት ሰብአዊ እርዳታ ማድረስ ወሳኝ ነው። እርዳታው ነፍስ አድን ነውና፣ ነገር ግን በዘላቂነት ካየነው ደግሞ ያለውን ቀውስ በሰብአዊ እርዳታ ማስወገድ አይቻልም። ተኩስ መቆም አለበት። ተፋላሚዎቹ ወገኖች እርቅ አውርደው ህዝቡ ወደ ዕለታዊ ኑሮ እንዲመለስ ማስቻል አለባቸው ብለዋል። የሰባዊ እርዳታ ጥሪዎች እንዲሳኩ ክልላዊ ትብብር እንደሚጠይቅ የዓለም ምግብ ፕሮግራም ያስገነዝባል። እናም ወደ ደቡብ ሱዳን ለሚላከው እርዳታ በጅቡቲና በኬንያ ሞምባሳ ወደቦች ይጠቀማል። ርቀው ወዳሉ አካባቢዎች ደግሞ ምግብ ከአየር ለማቀበል ከኢትዮጵያ በሚነሱ አውሮፕላኖች ይጠቀማል ብለዋል።
It's also logistically a very difficult country to work in, so it's one of the most challenging operations.
በመጓጓዣ ረገድም በዓለም ዙሪያ ካሉት እጅግ አስቸጋሪ አካባቢዎች አንዱ ነው። በደህና ጊዜ እንኳን ሳይቀር እንዲህ እንዳሆኑ በክረምት ዝናብ ወቅት ከሀገሪቱ 60 ከመቶ መድረሻ መንገድ የለውም። ስለዚህ በጸጥታ ምክንያትም ይሁን መግቢያ መንገድ ባለመኖሩ ለንደርሳቸው በማንችላቸው አካባቢዎች ላለ ህዝብ ሌሎች መንገዶችን መፍጠር አለብን። አንዳንዱ ጋር መድረስ የሚቻለው ባየር ማጓጓዣ ብቻ ነው።
ኤርትራ እንደ አውሮፓ አቆጣጠር በ1991 ዓመተ ምህረት ነጻነቷን ካወጀች ወዲህ ከሰባዊ እርዳታ ድርጅቶች ጋር ያላት ግንኙነት ውጥረት የተሞላበት ነው። እንደ አውሮፓ አቆጣጠር ነሐሴ 2005 ላይ የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት USAID በአገሪቱ ውስጥ የሚያደርገውን የእርዳታ እንቅስቃሴ ትቶ እንዲወጣ መንግስት አዘዘ። በ2006 ዓመተ ምህረትም ሌሎች ዓለም አቀፍ ድርጅቶች አገሪቱ ውስጥ እንዳይሰሩ ማስወጣቱን ቀጠለ። ኤርትራ የምጽዋ ወደብ ጥቅም ላይ እንዲውል አሁን መፍቀዷ ከዓለም ጋር ግንኙነት የመፍጠር ፍላጎቷን ያሳያል ይላሉ ዲፕሎማቶች። የምጽዋን ወደብ ተጠቅሞ የርዳታ ምግብ ወደ ደቡብ ሱዳን የማድረሱ ሂደት በዚያ አስቸጋሪ በሆነ የዓለም ክፍል አማራጭ መንገድ በመፍጠሩ ውጤታማ ነው ይላሉ መግዳው። በአካባቢው የሚገኝ የጅቡቲ ወደብ የተጣበበ መሆኑን አስተውሰው ምጽዋን መጠቀም ውጥረቱን ትንሽ ያላላል ብለዋል። የሆነ ሆኖ በኤርትራ በኩል የርዳታ አህል መላክ በዋጋ ውድ ከመሆኑም በላይ በጊዜም ረገድ ያዘገመ መሆኑን አሸሸጉም።
But there may be ways of bringing the costs down, and if it were a quarter
የሆነ ሆኖ ምናልባት የማጓጓዣ ዋጋው ዝቅ የሚልበት መንገድ መፈለግ አለበት። ደጋግመን ወደቡን የምንጠቀም ከሆነም ሂደቱ የሚፋጠንበትም ሁኔታ መኖር ይኖርበታል።
አስመራ በሚገኘው የዩናይትድ ስቴትስ ኤምባሲ ሻርጄ ዳፌር ሆኖ የሚያገለግሉ ሉዊስ ማዜል ወደቡን አገልግሎት ላይ ማዋል ለኤርትራም ጥቅም አለው ይላሉ። በወደቡና ወደቡ ዙሪያ ለህዝቡ ስራ ይፈጠራል፣ ለከባድ የጭነት ማጓጓዣ ኢንዱስትሪ መንገድ ይከፈታል፣ ክልላዊ መስተጋብርም ይፈጠራል ብለዋል። የዓለም ምግብ ፕሮግራም ቃል አቀባይ ቼልሳ መክዶው በበኩላቸው ምጽዋን መጀመሪያ መፈተሹ አስፈላጊ ነው። ወደቡ ከእንዲህ አይነት አገልግሎት ውጪ ሆኖ ስለቆየ የማጓጓዣ መዋቅሩና የህል ማከማቻ ስፍራዎቹ ደህንነትና ብቁነት መፈተሽ አለባቸው ብለዋል። የዓለም ምግብ ፕሮግራም በደቡብ ሱዳን ውስጥ እንደገና በተከሰከሰው ውጊያ ለሰብአዊ ቀውስ ለተጋለጡ ዜጎች ከፍተኛ የህል እርዳታ የማጓጓዝ እቅድ እንዳለውም ጨምረው ገልጸዋል።
አድማጮች፣ በቀጣዩ የመጽሔት ርዕስ እንደገና ወደ ጎንደር እንመለሳለን። በጎንደር ከተማ ከሐምሌ 4 ጀምሮ በመንግሥት ኃይሎችና በሕዝቡ መካከል በተፈጠረ ግጭት የሰው ሕይወት መጥፋቱን እንዲሁም ንብረት መቃጠሉን ስንዘግብ መቆየታችን ይታወሳል። ይህንኑ በተመለከተ ዛሬ በጎንደር ያለው ሁኔታ ምን ይመስላል ስንል ነዋሪዎችን ጠይቀናል። በተጨማሪም የሰሞኑ ሁኔታ በተመለከተ የአማራ ብሔራዊ ክልላዊ መንግሥት ኮሚኒኬሽን ጽፈት ቤት ኃላፊ አቶ ንጉሱ ጥላሁን በጉዳዩ ላይ ማብራሪያ ሰጥተውናል። ሁሉንም ያነጋገረቻቸው ጽዮን ግርማ ናት።
ያነጋገርናቸው ነዋሪዎች በዛሬው ዕለት ጎንደር ከተማ በአጠቃላይ በአማራ ክልል እንደ ሰሞኑ አደባባይ ላይ የሚታይ ሕዝብ ባይኖርም ውስጥ ውስጡን ሰዎች መንቀሳቀስ እንዳቃታቸው፣ ሰዎች እየታሰሩ መሆኑን አቶ ዋሲሁን አንበሴ ይናገራሉ።
አሁን ያለንበት ሁኔታ ወጣቱ ጋብ ብሏል። ገደብዬ አካባቢ ትልቅ ችግር አለ እየተባለ ነው። በወገራ መስመር ሀገራችን ወልቃይት ትመለስልን፣ ጠገዴ ይመለስልን የኛ ነው እያለ ወገራ አውራጃ ድሮ ሲመራት የነበረው ማለት ነው ወጣቱ ተነሷል። እኛ ደግሞ አማራጭ አጥተናል። ሰው እየታፈነብን ነው። አደራጀው ቢባል የወልቃይት ጠገዴ ኮሚቴ ጸሐፊ ዛሬ አዲስ አበባ ላይ ጥይት ተኩሰውበታል። አምልጥ አይርዶ ላይመልጥ ይችላል፣ ነገም ይችላሉ። አምልጥ አርግ ለጊዜው ሰው እየታረቀ ነው። አሁንም ትናንትም ነጋዳንት ይሁን የሚባል ባለሀብት ኢንቨስተር ነው፣ ቤት መሪ ነው፣ ትዳር መሪ ነው፣ አገር አልሚ ነው። እሱን ማስረውብናል። አሁን ደግሞ እኛ ሳንፍ ታፈን ቦታ መያዝ እንዳለብን ስትራቴጂ ያችን ያመቻቸ ነው መጥፋት አለብን ወስነናል።
አዲስ አበባ የሚገኙትና የወልቃይት ተወላጅ መሆናቸውን የገለጹት አቶ ኃይሉ ገሰሰ በበኩላቸው እስሩ አዲስ አበባም ላይ መቀጠሉን ይናገራሉ።
እዚህ አዲስ አበባም ደግሞ አሁን ተጀምሯል። አሁን በተለያዩ አካባቢዎች የወልቃይት ተወላጆች የሆኑ ትንሽ የተማሩ ስራ ቦታ የገቡ ሰዎችም እየተፈለገ እነዚህ ምን ሲሰሩ ነበር፣ የት ነው ያሉት እየተባለ አንድ ሁለት ሶስት እየተባለ እንግዲህ ትናንትና ወደ ሶስት አካባቢ ተወስደዋል። ዛሬም የተወሰነ አሰሳ እየተደረገ ነው። እኔ አንድ ትልቅ አባባል አለ የሚባለው የማናውቀውን እንድናምናችሁ የምናውቀውን አትካዱን የሚባል ነገር ነበር። አሁን ደግሞ በቃ የምናውቀውን እየካዱን በቃ ጥያቄውን ሙሉ በሙሉ ለማግበስበስ ለማስቀረት የማድረግ ስራ ነው እየሰሩት ያለውና እኔ እውነቱ ለመናገር ያህል በጣም አዝኛለሁ፣ በጣም አዝኛለሁ። ከማደርገው ነገር በላይ ሆኗል። እንግዲህ ማንነት የጠየቀ ሰው በህገ መንግስት የተፈቀደለት እንጎ አንቀጽ ጠቅሶ እየጠየቀ ያለው ሰው እንደዚህ ማድረግ እኔ እንጃ። ለመንግስት አሁን ትምህርት ይሆነዋል ብዬ አላስብም። ስለዚህ እኔ ኖርማሊ አሁን በቃ የምፈልገው ከዚህ በኋላ ዲሞክራሲያዊ ነን ብለው የሚናገሩት ነገር ይተውትና አስቀርተው በቃ አምባገነን በሆነ ደረጃ በቃ ይቀጥል፣ ችግር የለው። ወይም ደግሞ ስርዓቱ እንደዚህ ብለው ካልቀየሩ ህገ መንግስቱን የተቀመጠው ደግሞ ለስም ከሆነ ምን ያደርግላለኛል?
ሰሞኑን የሚነሱትን ጥያቄዎች በመያዝ እነዚሁንም ጥያቄዎች ጨምሬ የአማራ ክልል መንግስት የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን አነጋግሬያቸው ነበር። የተፈጠረውን ሁኔታ ለማብረድ ውይይት እየተደረገ መሆኑን ገልጸው ሁሉም ነገር ተረጋግቶ ነገሮች ወደ ነበሩበት እየተመለሱ መሆኑን ነግረውኛል።
በነገሮች በውይይት ይፈታል ሲባል ሁሉ ነገር ደግሞ ከህግ በታች ነው፣ የህግ የበላይነት ይከበራል። በህግና በህግ መዳኘት እንደተጠበቀ ስለሆነ የህግ ጥሰት እና ጥፋት ወንጀል የፈጸመ ካለ ይጠይቃል። ይሄ ደግሞ በትክክለኛ መረጃና ማስረጃ ላይ ተመስርቶ ነው የሚሆነው። አሁን ስለነሳሽ ጉዳይ መረጃ የለኝም። መረጃ ስለሌለኝ እኔም ማምነው ስርዓቱም የሚለው ሰው መብቱን በጠየቀ አይከሰስም፣ አይወቀስም፣ አይጠየቅም።
ከአቶ ንጉሱ ጥላሁን ጋር ያደረግነው ሰፋ ያለ ቃለ ምልልስ በነገው ፕሮግራማችን ይዘን እንመለሳለን።
ክቡራትና ክቡራን አድማጮች፣ ለምሽቱ ያለንን ዘገባዎች የዜና ዘገባዎች አጠናቀናል። የምሽቱ ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ዋና ዋናዎቹን ዜናዎች እናሰማችሁና ወደ ሁለተኛው አጋማሽ መደበኛ ዝግጅቶችን ወደ ያዘው እናልፋለን። አብራችሁን ቆዩ።
ፈረንሳይ ዳግም የሽብር ሰለባ ሆናለች። አንድ የከባድ መኪና አሽከርካሪ 84 ሰዎችን ገድሏል። ከሰለባዎቹ መካከል ሁለቱ አሜሪካውያን ናቸው። ከመቶ በላይ በጽኑ የጎዳ ሲሆን ከእነዚህ 50 ያህሉ በሞትና ሽረት መካከል እንደሚገኙ የሀገሪቱ ፕሬዚደንት አስታውቀዋል። በፈረንሳይዋ ኒስ ከተማ ላይ የደረሰው የሽብር ጥቃት ድርጊቱን በተለይ ከሶሪያ ለማጥፋት እርምጃ መውሰድ እንደሚያስፈልግ ያሳያል ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ከሩሲያው አቻቸው ከሴርጌይ ላቭሮቭ ጋር ተገናኝተው በተነጋገሩበት ወቅት አስረድተዋል። ኬሪ በሞስኮ ጉብኝት ላይ ያሉት በዩክሬን እና በኔቶ እንዲሁም ሌሎች ጉዳዮች ላይ የዩናይትድ ስቴትስና ሩሲያ ግንኙነቶች ቢሻክሩም በሶሪያ ለሚካሄደው ጸረ ሽብር ትግል የሩሲያን ትብብር ለማግኘት ነው።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ፕሮግራም ነው። አብራችሁ እንድትቆዩ በድጋሚ እንጋብዛለን። ወደ ሁለተኛው አጋማሽ ተሸጋግረናል። የካናዳ ዓለም አቀፍ የትምህርት አገልግሎት ወርልድ ዩኒቨርሲቲ ሰርቪስ ኦፍ ካናዳ የሚባለው ለስደተኞች የሚሰጠውን የትምህርት ዕድል የ2015ቱን ማለት ያለፈውን ዓመት ተወዳድሮ ያሸነፈ ስደተኛ ወጣት ከኬንያው ካኩማ ካምፕ ለከፍተኛ ትምህርት ወደ ካናዳ ቶሮንቶ እያመራ ነው። ናዝራዊ እያሱ የኬንያው ዘጋቢያችን ገልሞ ዳዊት አነጋግሮታል።
ናዝራዊ እያሱ አባቱ ኢትዮጵያዊ እናቱ ደግሞ ኤርትራዊ ናቸው። ወላጆቹ እንደ ዩሮፒያን አቆጣጠር በ2001 ዓመተ ምህረት ወደ ኬንያ መጥተው የስደት ኑሮ መኖርን ጀመሩ። ኬንያ እንደመጡ ከናይሮቢ 180 ኪሎ ሜትር ርቀት በመትገኘው ናሮክ ከተማ ስላረፉ ትምርቱንም የጀመረው በዚያው በናሮክ ነው። የመጀመሪያ ደረጃ ትምርቱን በሴንት ፒተርስ ትምርት ቤት ከተከታተለ በኋላ የሁለተኛ ደረጃ ትምርቱንም በዚያው በናሮክ በሚገኘው ሙሎት ሁለተኛ ደረጃ ትምርት ቤት አጥጋቢ ውጤት በማስቆጠር በ2012 ዓመተ ምህረት አጠናቋል። በ2013 ቤተሰቦቹ ወደ ካኩማ የስደተኞች ካምፕ በመምጣታቸው እሱም ከነሱ ጋር ወደ ካኩማ በማምራት በስደተኞች ካምፕ ሌላ የስደት ኑሮን ይቀጥላል። በየካናዳ ዓለም አቀፍ የትምህርት አገልግሎት ወይንም በእንግሊዝኛ መጠሪያው World University Service of Canada ለስደተኞች የሚሰጠውን የትምህርት ዕድል በ2014 ዓመተ ምህረት ተወዳድሮ አሸንፏል። የካኩማ የስደተኞች ካምፕ ነዋሪው ናዝራዊ በቅርቡ በካናዳ ትምህርቱን ለመከታተል ወደ ቶሮንቶ ዩኒቨርሲቲ ያመራል። ናዝራዊን ያለፈባቸው መንገዶች እንዴት እንደነበሩ ወደፊት ደግሞ አላማውን እንደሆነ ጠይቀው አጫውቶኛል።
ቤተሰቤ ያው በአባቴ በኩል ኢትዮጵያዊ ነኝ፣ በእናቴ በኩል ደግሞ ኤርትራዊ ነኝ። ከፋሚሊ ጋር ከኔ ጋር ተጨምሮ ማለት ወደ 11 ነን። በነገራችን ላይ እኔ የመጀመሪያ ልጅ ነኝ። በጣም ደስ ብሏቸዋል። ያው ብኩር ለሌሎቹም ኤግዛምፕል መሆን አለበት ስለሚባል ያው በጣም ደስ ብሏቸዋል። ከአቅማቸው አንጻር ልጆች ማሳደግ የነበራቸው ብዙም ደግሞ ኢንካም የሚሰጥ ስራ አልነበራቸውም። ስለዚህ ችግር ነበረ እኔን ለመደገፍ ትምህርት ቤት ማለት። መጀመሪያ ከአንደኛ ክፍል እስከ ስምንተኛ ክፍል ያው ለዩኒፎርም፣ ለደብተር፣ ለጫማ አባቴ ሁሌ ከኦፊስ ወደ ኦፊስ ይሄድ ነበር፣ ስፖንሰር ማፈላለግ ማለት ነው። እና ትልቅ ቻሌንጅ ነበረ እንደዚህ። በተለይ ሀይ ስኩል ከገባሁ ጀምሮ፣ ሀይ ስኩል ደግሞ እዚህ የመንግስት ሀይ ስኩል የለም፣ ሁሉም ክፍያ ነው የሚከፈላለ በየአመቱ። ስለዚህ እናቴ ወይም ማንዳዚ ትሰራለች። ማንዳዚ ማለት የሆነ ኬንያ ውስጥ የሚሰራ እንደ ዳቦ ነገር ነው። እሱን ታበስል ነበር፣ ትሸጣለች። አባቴ ደግሞ ያገኘውን ስራ ይሰራ ነበር እና በዚህ ደግፈውኛል። በጣም አመሰግናለሁ። ያው ወላጆቼ ነው በቃ። እኔ ማለት የሚችለው በእነሱ ብርታትና በእነሱ ትጋት ነው ይህን ያደረሰኝ ማለት ነው። ብዙ ተቸግሮ ነው እኔን ለማስተማር ከዘጠነኛ ክፍል ጀምሮ በእውነት ነው የምልህ። በተለይ አባቴ በጣም ነው የተቸገረው፣ ስፖንሰርሺፕ ማፈላለግ እና እሱን ለማሟላት በጣም ሲጥር ነበር። ግን እግዚአብሔር ይመስገን ያው አስጨረሰኝ።
ናዝራዊ አሁን ለቀጣይ ትምህርቱ የሚጠቅሙ ስልጠናዎችን እዚያው ካኩማ በመውሰድ ላይ ይገኛል። ውንድል ትረስ ኬንያ የተባለው የበጎ አድራጎት ድርጅት እሱንና ሌሎች 22 ወጣት ስደተኞችን እያሰለጠነ ሲሆን በሚቀጥለው ነሐሴ ናዝራዊና 22ቱ ጓደኞቹ ትምህርታቸውን ለመቀጠል ወደ ካናዳ ያመራሉ። ናዝራዊ ቤተሰቦቹ ኬንያ እንደመጡ ትምህርት ሲጀምር የነበሩትን ገጠመኞች አጫውቶኛል።
አንደኛ ደረጃ ያው የቋንቋ ችግር ነበረኝ። እዚህ ኬንያ ውስጥ ኪስዋሂሊም ስለሚፈተን አንደኛ ክፍል እንዳውም አይቆጠርም ነበር ስምንተኛ እንደነበርኩ ብዙ ተማሪ ስለነበር። ግን ወደ ስምንተኛ ክፍል ደግሞ ሁለተኛ ወጣሁኝ 356 ከ500 አግኝቼ። ሀይ ስኩሉም ያው እንደዚህ በቃ ቋንቋውም ስለቻልኩኝ በእንግሊዝኛም ስለቻልኩኝ የምችለውን በርትቼ ስለሰራሁኝ ቢያንስ ወደ ቶፕ ፋይቭ ወጣ ነበር። የኬንያ ፈተና ኬሴስ የሰራሁት 2012 ውስጥ ነው። ያገኘሁት A-75 ነጥብ። ያው በኢትዮጵያ ሲቆጠር ወደ ጂፒኤ 3.7 መሰለኝ እንደዚህ ካልኩሌት ሲደረግ።
የናዝራዊ አባት አቶ እያሱ ሉሌ ከ16 ዓመት በላይ በስደት ልጆችን ማሳደግ ቢከብድም ልጆቼ በትምህርት ላይ እንዲያተኩሩ የተቻለኝን ሁሉ አድርጋለሁ ካሉ በኋላ ናዝራዊ ይህንን የትምህርት ድል በማግኘቱ በጣም ደስ እንዳላቸው ይናገራሉ።
በጣም ደስታ ነው የተሰማኝ። በጣም 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 ከልክ በላይ 200 ተማሪ ተወዳድሮ ከ200 ተማሪ ውስጥ ይህን እድል ለማግኘት መብቃቱ በጣም ትልቅ ደስታ ነው የተሰማኝ። አሁን የዚህ የካምፑ የትምህርት አሰጣጡ ወደኋላ አስቀረው እንጂ ሁለተኛውም እንደሱ ነበር። አሁንም ወደፊት ጥሩ ቤዝ ይኖራል ብዬ ተስፋ አደርጋለሁ። ሌሎችም ጥሩ ጎበዝ ልጆች አሉ። ስለዚህ ልጅ ማሳደግ ካልቀረ በደንብ እንዲማር በጣም ከውስጤ ያለኝ እሱ ስለሆነ ትምህርት ላይ ትኩረት እንዲሰጡ ብዙ ይገፋፋሉ። ሌላ ነገር ላይ ትኩረት እንዳይሰጡ
በጣም ነው ደስ ያለኝ። በመጀመሪያው የሁለተኛ ጊዜ ሞክሬ ነው ይሄ ክራይቴሪያ አለ ያላሟላሁት የነበረ፣ ግን የሁለተኛ ጊዜ ሳገኘው በጣም ነው ደስ ያለኝ። በነገራችን ላይ 23 ነን ከካኩማ የምንሄደው። ዩኒቨርሲቲ የሚያደርገኝ እኔ ብቻዬን ነኝ ሀበሻ። ከዚህ በፊት ወይም አንድ ወይም ሁለት ብቻ ናቸው ይህን እንደዚህ አይነት እድል ያገኙ፣ እንደዛ ማለት እችላለሁ። ግን ሁላችንም ስደተኞች ነንና ያው ብዙም ዩኒክ የሚያደርገኝ ነገር የለም።
ወጣት አስናቀች መኮንን መቀመጫውን በካናዳ ባደረገው ውስክ ድርጅት የፕሮግራም ኃላፊ ናት። እንደ አስናቀች የውስክ ስፖንሰርሺፕ ተጀመረው እንደ አውሮፓውያን አቆጣጠር በ1978 ሲሆን በወቅቱ የሀገሩ መንግስት ተቃዋሚ የነበረ አንድ የዚምባብዌ ዜጋ ህይወቱን ለማዳን ሲሰደድ በተደረገለት እርዳታ እንደነበረ ትናገራለች።
ካናዳ ውስጥ ከእውቅ ከሆኑ መንግስታዊ ያልሆኑ ድርጅቶች አንዱ ነው። በተለያዩ የዓለም ክፍላት ለወጣቶች ትምህርትን፣ የስራ እድልን እና ራስን ለመቻል የሚያስችሉ እቅዶች ላይ ተሳትፎ የሚያደርግ ድርጅት ነው። እንግዲህ የውስክ ስፖንሰርሺፕ ለስደተኛ ተማሪዎች የከፍተኛ ትምህርት እድል መስጠት ነው። ከካናዳ መንግስትና ከካናዳ ዩኒቨርሲቲና ኮሌጆች ጋር በመተባበር እስካሁን እንግዲህ አሁን በዚህ ሴፕቴምበር ላይ 160 የሚሆኑ ተማሪዎች እናመጣለን። በአጠቃላይ ወደ 1500 ወደ 1600 ገደማ ተማሪዎች በፕሮግራሙ ተጠቃሚ ሆነዋል ማለት ነው።
ውስክ ከአፍሪካ በኬንያና በማላዊ ከኢሲያ ደግሞ በሶሪያ ስደተኛ ተማሪዎችን የሚቀበልበት ፕሮግራም አለው። በኬንያ ከ30,000 በላይ የኢትዮጵያ ስደተኞች ስለሚገኙ በዚህ ለስደተኞች በሚሰጠው ድል ኢትዮጵያውያኑ ስደተኞች ምን ያክል ተጠቃሚ እንደሆኑ በዘንድሮ የትምህርት ድሉን ስላገኘው ስለ ናዝራዊ አስናቀችን ጠይቃታለሁ።
እንግዲህ እኛ ኢትዮጵያውያኖች እንዳለመታደል ሆኖ ከ1970ዎቹ ጀምሮ በስደት ላይ ትልቁም ትንሹም ሽማግሌውም ወጣቱም ተሰማርቷል። በዛ መሰረት ከደርግ ጊዜ ጀምሮ በጣም ብዙ ተማሪዎች ኢትዮጵያውያን ተማሪዎች ያን ጊዜ የትምህርት ደረጃውም ጥሩ ስለነበረ ተወዳድረው ይህንን የትምህርት እድል ያገኛሉ። በጣም ብዙ ተማሪዎች አሉ። ስለ ናዝራዊ ካየሁት ጊዜ ጀምሮ በጣም እጅግ በጣም ጎበዝ ተማሪ ነው። አሁን በአንዳንድ በጽሁፍ ፈተናዎች እኛ በምንሰጣቸው ለዚህ ስፖንሰርሽፕ ብቁ ለመሆን ብዙ ጊዜ ከፍተኛውን ማርክ የሚያገኝ ልጅ ነው እና እድሉ ተሰጥቶት ካናዳ ቢመጣ ከብዙ ካናዳውያን ጋር ተወዳድሮ ከፍተኛ ደረጃ ሊደርስ የሚችል ነው ብዬ ገምታለሁ። እንግዲህ ፕሮግራሙን በተቻለ መጠን ለማስፋፋት እየሞከርን ነው። እንዳልኩ ይሄ ፕሮግራም በካናዳ ብቻ ያለ ነው። ስለዚህ ይሄ ፕሮግራም በተለያዩ ሀገሮች እንዲስፋፋና የተለያዩ ሀገሮች መንግስት ድጋፍ እንዲኖረው በድርጅታችን በኩልና በተባበሩት መንግስታት የስደተኞች ድርጅት በኩል እየሞከርን ነው። ፕሮግራሙ በጣም ጠቃሚ ነው። ድሉን በሚያገኙት ልጆችም ሆነ በቤተሰቦቻቸው ላይ ከፍተኛ ለውጥ ያመጣል። ግን እነኚህ ከምናመጣቸው ልጆች እጥፍ ድርብ የሆኑ እድሉ ቢሰጣቸው ከፍተኛ ቦታ ሊደርሱ የሚችሉ ወጣቶች ደግሞ እንዲሁ ስደተኞች ካምፕ ያሉ አሉ። ስለዚህ አንዱ መሰረታዊ ነገር በጀትም ሁሉም ነገር የተወሰነ ስለሆነ ሁሉንም ወደዚህ ማምጣት ስለማይቻል እዛ የተኛ ትምህርት ደረጃ የሚከፈትበትን መንገድ ለማበጀት ብዙ እቅዶች አሉን። እስከዛሬም ስንሰራበት ቆይተናል።
ከፍተኛ ትምህርቱን በቶሮንቶ ዩኒቨርሲቲ ለመቀጠል በመጪው ነሐሴ ወደ ካናዳ የሚሄደው ናዝራዊ ትምህርቱን ሲያጠናቅቅ ወደ ትውልድ ሀገሩ ተመልሶ መስራትን ያስባል። መልካም እድል ለናዝራዊ።
አድማጮች፣ እሰጥ አገባ ነው ቀጣዩ ቅንብር።
ይቅርታ የተከበራችሁ አድማጮች፣ የአሁን የሚቀርበው እሰጥ አገባ የኋለኛው ፕሮግራም ነው። አፍሪካ በጋዜጦች ይሆናል። አዳነች ፍሳዬ።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የእስራኤል ጠቅላይ ሚኒስትር የአፍሪቃ ጉብኝት ዓላማ
ህንድ በአፍሪካ ቻይናን እየተቀናቀነች መሆኗ ተገለጸ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። newsweek.com የተባለው የኒውስዊክ መጽሔት ድረገጽ የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ በአፍሪካ ስላካሄዱት ጉብኝት ባቀረበው ዘገባ እስራኤል ከቅርብ ዓመታት ወዲህ ተዘግቶባት ወደ ነበረው በር ለመግባት መቻሏ ጉልህ ቦታ የሚሰጠው ስኬት መሆኑን ያወሳል። በርካታ የአፍሪካ ሀገሮች እንደ አውሮፓ አቆጣጠር በ1960ዎቹ ዓመታት ከቅኝ አገዛዝ ነጻ በወጡበት ወቅት ከእነሱ ጋር ዲፕሎማሲያዊ ግንኙነት በመመስረት ለመርዳት ዝግጁ ከሆኑት የመጀመሪያዎቹ ሀገሮች አንዷ እስራኤል ነበረች። የእስራኤል አምባሳደሮች በ33 የአፍሪካ ሀገሮች ሰርተዋል። እስራኤል ዋናዋ የረድኤት ለጋሽ የሆነችበት ጊዜ ነበር። ይሁንና እንደ አውሮፓ አቆጣጠር በ1967 ዓ.ም ከአረብ ሀገሮች ጋር በተካሄደው የስድስት ቀናት ጦርነት እስራኤል ጋዛ ሰርጥን፣ ምዕራብ ዳርቻንና ጥንታዊቷ ኢየሩሳሌም ከተማን ከያዘች በኋላ 7 የአፍሪካ ሀገሮች ከእስራኤል ጋር የነበራቸውን ግንኙነት ታቋረጡ። እንደ አውሮፓ አቆጣጠር በ1973 ዓ.ም በተካሄደው ጦርነት እስራኤል የግብፁን ሲናይ ባህረ ገብ መሬትን ከያዘች በኋላ ደግሞ ግብፅ የአፍሪካ አንድነት ድርጅት አባል ሀገር በመሆኗ ተጨማሪ 23 የአፍሪካ ሀገሮች ከእስራኤል ጋር የነበራቸውን ግንኙነት አቋረጡ ይላል የኒውስዊክ መጽሔት ድረገጽ ላይ የወጣው ጽሑፍ። ከእስራኤል ጋር ግንኙነት የቀጠሉት ሀገሮች ማላዊ፣ ሊሶቶና ስዋዚላንድ ብቻ እንደነበሩ ድረገጹ አክሏል። አሁን ታዲያ ነታንያሁ ምስራቅ አፍሪካን ለመጎብኘት ባቀዱበት ወቅት እስራኤል ወደ አፍሪካ ለመመለስ አስባለች ሲሉ ለካቢኔያቸው እንደተናገሩ ዘገባው ጠቅሷል። ዓለም አቀፍ አጋርነትና ዓለም አቀፍ ግንኙነት ማስፋቱ ጠቃሚ እንደሆነም ለካቢኔያቸው ማስረዳታቸውን ጽሑፉ ጠቁሟል። የእስራኤሉ ጠቅላይ ሚኒስትር የምስራቅ አፍሪካ ሀገሮችን ለአምስት ቀናት ያህል ከጎበኙበት ዓላማዎች አንዱ እስራኤል በአፍሪካ ህብረት የነበራትን የታዛቢነት ቦታ ለመመለስ ነው። እስራኤል እንደ አውሮፓ አቆጣጠር በ2002 ዓ.ም ከ14 ዓመታት በፊት ማለት ነው ከታዛቢነቱ ቦታ የተነሳችው በሟቹ የሊቢያ አምባገነን መሪ ማዕማር ጋዳፊ አነሳሽነት ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ በኬንያ ጉብኝታቸው ወቅት በተደረገው ስምምነት መሰረት የሶማሊያው ጽንፈኛ እስላማዊ ቡድን አልሸባብና ሌሎች አማጽያን ወደ ኬንያ እንዳይገቡ ለመከላከል ኬንያን ከሶማሊያ ጋር በሚያዋስነው ድንበር 440 ማይል ስፋት ያለው ግንብ ለመስራት እስራኤል እንደምትረዳት ጄ ፒተር ፋም ያቀረቡትን ጽሑፍ ጠቅሷል። ጄ ፒተር ፋም በአትላንቲክ ካውንስል የአፍሪካ ጉዳይ ማዕከል ስራ አስኪያጅ ናቸው። ሁለቱ ሀገሮች የመረጃ ልውውጥ ለማድረግ እንደተስማሙም ፕሬዚዳንት ኬንያታ መናገራቸውን የኒውስ ዊክ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ነታንያሁ ኢትዮጵያን በጎበኙበት ወቅት ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስራኤል በአፍሪካ ህብረት ያላትን ቦታ ከፍ ለማድረግ እንደሚሰሩ ቃል መግባት ብቻ ሳይሆን የምስራቅ አፍሪካ ኮሪዶር ከእስራኤል ጋር ለመተባበር የሚያስችለው ግዙፍ መሰረት አለውና ከእስራኤል ጋር መስራት ይኖርብናል ማለታቸውን የኒውስዊክ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የኢትዮጵያው መሪ በተጨማሪም ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ከመጪው ዓመት አንስቶ በተረኛነት የሚያዝ መቀመጫ እንዲኖራት እስራኤል በመደገፏ አመስግነዋታል። እስራኤልን በዓለም አቀፍ መድረክ ለመርዳት ቃል እንደገቡም ጽሑፉ ገልጿል። በመሰረቱ ይላል ጽሑፉ ብዙም ሳይነገርለት ያለፈ ቢሆንም አፍሪካውያን እስራኤል ላገኘችው ዲፕሎማሲያዊ ስኬት አስተዋጽኦ አድርገዋል። ለምሳሌ ዓለም አቀፍ የአቶሚክ ኤነርጂ አገልግሎት አምና መስከረም ወር ላይ የእስራኤል የኒውክሌር ተቋም እንዲፈተሽ መንገድ የሚከፍት የውሳኔ ሐሳብ ባቀረበበት ወቅት ብሩንዲ፣ ኬንያ፣ ሩዋንዳና ቶጎ ተቃውመውታል። 17 ሌሎች የአፍሪካ ሀገሮች ድምፅ ከመስጠት ተቆጥበዋል። 8 በስብሰባው አልተገኙም። እስራኤልን የሚጻረር ድምፅ የሰጡት 7 ብቻ ናቸው ሲል ጽሑፉ ጠቅሷል። የእስራኤልና የአፍሪካ የኢኮኖሚ እንዲሁም የንግድ ግንኙነት እየተጠናከረ መሄዱን ጽሑፉ ሲያወሳ ከ50 በላይ የሚሆኑ የንግድ ተቋማት የንግድና መዋለ ንዋይ ፍሰት ፍለጋ ጠቅላይ ሚኒስትር ነታንያሁን አጅበው ወደ አፍሪካ ተጉዘው እንደነበር አስገንዝቧል። እንደ አውሮፓ አቆጣጠር በ2002 ዓ.ም ከአራት ዓመታት በፊት ማለት ነው የኢትዮጵያ እርሻ ሚኒስቴር የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎትና የእስራኤል ዓለም አቀፍ የልማት ትብብር ሽርክና ፈጥረው በገጠር አካባቢ አነስተኛ ይዞታን የሚያጠናክር የኢኮኖሚ እድገት እንዲኖር ጥረዋል ይላል ጽሑፉ። የእስራኤሉ መሪ ጉብኝታቸውን ንጉሥ ሰለሞንንና ንግሥት ሳባን የጠቀሱበት ንግግር በኢትዮጵያ ምክር ቤት ካደረጉ በኋላ እስራኤል ወደ አፍሪካ እየተመለሰች ነው፣ አፍሪካ ደግሞ ወደ እስራኤል እየተመለሰች ነው ሲሉ በትዊተር እንደጻፉ የኒውስ ዊክ ድረገጽ ጽሑፍ ጠቅሷል። ኢንተርናሽናል ፖሊሲ ዳይጀስት የተባለው ድረገጽ ደግሞ የህንዱ ጠቅላይ ሚኒስትር አራት የምስራቅ አፍሪካ ሀገሮች መጎብኘታቸውን መሰረት በማድረግ ባወጣው ጽሑፍ ናረንድራ ሞዲ ሞዛምቢክን፣ ደቡብ አፍሪካን፣ ታንዛኒያንና ኬንያን የጎበኙት በአህጉሪቱ ካለው ሰፊ የህንድ ማህበረሰብ ጋር ያለውን ግንኙነት ለማደስ ነው ቢባልም ቻይና ከእስያ ውጭ ያላትን ተቀባይነት ለመቀናቀን እንደሆነ ግልጽ ነው ይላል። ቻይና በአፍሪካ በመካከለኛው ምስራቅና በህንድ ውቅያኖስ ያላት ተጽዕኖ ካለፉት 200 ዓመታት ወዲህ እየሰፋ ሄዷል። እንዲህ አይነቱ ስትራቴጂ ቻይና ከደቡብ ቻይና ባህር እስከ ምስራቅ አፍሪካ ጠረፍ ድረስ በሚዘረጉ የተለያዩ ወደቦች ተደራሽነት እንዲኖራት ያደርጋል። በተለይም ቻይና በቅርቡ ጅቡቲ ውስጥ ወታደራዊ ሰፈር ለመመስረት መንቀሳቀሷ ትልቅ ስትራቴጂያዊ ጥቅም እንደሚያስገኝላት ጽሑፉ ሲገልጽ፣ ጅቡቲ በኢኮኖሚ ረገድ ብዙም የምትጠቀመው ነገር ባይኖርም የቻይና አይሮፕላኖች ቤንዚን ለመሙላት መቆም ሳያስፈልጋቸው ወደ መካከለኛው ምስራቅ፣ ወደ ምዕራባዊ የህንድ ውቅያኖስና ወደ ማዕከላዊ አፍሪቃ ለመብረር ያስችላቸዋል ሲል ያስረዳል። በዛም ላይ ፓኪስታንና ቻይና ባደረጉት ትብብር መሰረት የፓኪስታኑን ገዋዳር ወደብ ለማልማት መወሰናቸው ህንድ የቻይና ዓላማ ምን ይሆን የሚል ጥያቄ እንድታነሳ ማድረጉን ኢንተርናሽናል ፖሊሲ ዳይጀስት የተባለው ድረገጽ ጠቅሷል። የህንዱ ጠቅላይ ሚኒስትር በያዝነው ሳምንት ደቡብ አፍሪካንና ሞዛምቢክን በጎበኙበት ወቅት ህንድ ከአህጉሪቱ ጋር ያላትን ግንኙነት ጠቅሰዋል። ደቡብ አፍሪካ ውስጥ የሚገኙት ህንዳውያን ለሞዲ ትልቅ አቀባበል አድርገዋል። ደቡብ አፍሪካ ውስጥ ያሉት ህንዳውያን ወደ 1.3 ሚሊዮን እንደሚጠጉ፣ ህንዳውያኑ ከ17ኛው ምዕተ ዓመት አንስተው ደቡብ አፍሪካ ውስጥ እንደሚኖሩ ጽሑፉ ያወሳል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
እሰጥ አገባ ነው አድማጮች፣ ቀጣውና የምሽቱ የመጨረሻ ቅንብር ሰሞንኛውን በጎንደር የተለያዩ አካባቢዎች የታዩ ግጭቶች ተንተርሶ በወቅታዊ የኢትዮጵያ ጉዳዮች ዙሪያ ያተኮረ የሁለት ወገን እይታ የሚቃኝ ክርክር ነው እሰጥ አገባ ለምሽቱ ይዞ የቀረበው። የችግሮቹን መሠረቶችና የመፍትሄ አማራጮች ጭምር በሚቃኘው በተከታታይ የክርክር ፕሮግራም ተሳታፊዎች አቶ ግዛው ለገሰ ከዋሽንግተን ዲሲ፣ አቶ ጸጋዬ አረፈ ከፊላዴልፊያ ፔንሲልቬንያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
አቶ ግዛው ለገሰ፣ አቶ ጸጋዬ አረፈ፣ ዛሬ የምትከራከሩት የሚያነጋግሩ ሁኔታዎች ወደ ተለየ አቅጣጫ ባመሩበት ምናልባትም ልዩ ትኩረት በሚሹበት አጋጣሚ ነው። ጎንደር በወልቃይት አካባቢ በተለይም ደግሞ የአማራ ማንነት ጥያቄ የሚል የወልቃይት ሕዝብ ወኪሎች ለወራት የዘለቀ ከመንግስት ጋር ሲያደርጓቸው የነበሩ ድርድሮች ወደ ተካረረ ሁኔታ የደረሱ ይመስላል። በኢትዮጵያ ዛሬ ያለውን ሁኔታ እናንተ ከምትገነዘቡበት አቅጣጫ እንነሳ። እንዴት ትረዱታላችሁ ዛሬ አገሪቱ ያለችበትን ሁኔታ? በወልቃይትም ብቻ ሳይሆን በተለያዩ የኢትዮጵያ አካባቢዎች ከቅርብ ጊዜው ኦሮሚያ አካባቢ ከታዩት ሁኔታዎች ጨምሮ ምን መደረግ አለበት? አሁን ያለውን ከመረዳት ነው እና መነሳት ያለበት። አቶ ጸጋዬ እርስዎን ላስቀድም፣ እንዴት ነው የሚገመግሙት?
መልካም። አቶ አዱላ፣ አቶ ግዛው፣ በመጀመሪያ ደረጃ በእውነት ለመናገር እኔ ውድ የሆነውን አሁን አስቸጋሪ ሁኔታ ላይ ለነገሩ ሁኔታው እየበረደ ያለበት ደረጃ ነው ያለው። ነገር ግን በጣም አስፈሪ ከሆነ ሁኔታ እንኳንም እግዚአብሔር 44 ታቦት እንኳን ክፉ ሊሆን ከሚችል ነገር ጨርስን ማስቀሩ ይሄ በእውነት የተሰማኝ እፎይታ ማሰማት ፈልጋለሁ። ምክንያቱም እንደ ነገሩ አመጣት ሁኔታው ከቁጥጥር ውጭ ሊሆን የሚችል ነገር የነበረ ስለሆነ ከዛ በተረፈ እንግዲህ ያው ሁኔታዎቹ አንዳንድ ቦታም አሁንም ቢሆን የተወሰነ እንቅስቃሴ፣ የተወሰኑ አለመግባባቶች፣ የተወሰኑ ችግሮች እንዳሉ እየተሰማ ያለበት ሁኔታ አለ። በጎንደር ከተማ ዙሪያ አካባቢ እንደነ ደባርቅ እንደዚህ አይነት ቦታዎች እዛም የዚሁ አይነት ተመሳሳይ የሆነ እልባት ያገኛል የሚል እምነት አለኝ። ነገር ግን ያው ንግግሬን መጀመር የምፈልገው አካባቢው ላይ ሊደርስ ይችል የነበረው ነገር እንኳንም በዚሁ መረዳ በሚለው ሁኔታ ነው።
መልካም። የቀደመው ውጥረት የሰፈነበት ሁኔታ የተፈታበት መልካም ሁኔታ ተፈጥሯል ብለዋል። እንዴት እንደተፈታና ምን እንደተፈጠረ በኋላ በመናነሳቸው ጥያቄዎች ይመለሱልናል። አቶ ግዛው የርሶስ ግምገማ ምን ይመስላል? ዛሬ ሀገሪቱ ያለችበት አሁን ችግሮች በታዩባቸው አካባቢዎች የተንጸባረቁትን ጨምሮ እንዴት ነው የሚገመግሙት?
በመጀመሪያ ለእድሉ አመሰግናለሁ። አቶ ጸጋይም ለክርክሩ ስለተገኙ እንኳን ደህና መጡ ልበልና፣ በእኔ አመለካከት ኢትዮጵያ ውስጥ አሁን እየመጣ ያለው ወይንም ፍንጭ እያሳየ ያለው ሂደት እድሜው ከ25 ዓመት በላይ ነው። ከኢትዮጵያ ተማሪዎች እንቅስቃሴ ጀምሮ ፖለቲካን የችግሮቻችን መፍቻ መሳሪያ ከማድረግ ይልቅ አንዱን ብሔር፣ አንዱን ማንነት በሌላው ማንነት ፖለቲካን ከጥቅምና ከቫልዩ ወይም ከእሴት ይልቅ በማንነት ስናደራጅ እየመጣ ችግር ነው። በተለይም ህዝባዊ ወያኔ አርነት ትግራይ በትግራይ ውስጥ የትግራይን ብሔርተኝነት ሲያስፋፋ የተወሰኑ የብሔር ጥያቄዎችን ብቻ ሳይሆን የመሬት ይገባኛልን ወይም ተስፋፊነትን በማድረግ ስልጣን ከያዘ በኋላ በ1983 ነው በኢትዮጵያ አቆጣጠር ስልጣን ሲይዝ የሰራቸው የክልል ባንድ ኃይል ብቻ የተወሰኑ በህዝባዊ ወያኔ አርነት ብቻ የተወሰኑ ወደ ትግራይ ያካለላቸው ከወሎ ከጎንደር የተወሰዱ መሬቶች እንደ መነሻ ቢሆኑም ዋናው ግን ለ25 ዓመት በሙሉ አንድነታችንን ሳይሆን ልዩነታችንን፣ ተስፋችንን ሳይሆን ቅሬታችንን፣ ቁስላችንን የሚነካካ ፖለቲካ ያደረገው ሂደት ቀስ በቀስ ብዙዎቻችን የዘር ፖለቲካ አይሰራም እያልን በምንከራከርበት ጊዜ ሊሰሙን ስላልፈለጉ፣ እርቅ መቻቻልን ስላልፈለጉ ቀስ በቀስ አሁን የደረስንበት ቦታ ደርሷል።
መልካም። ሌሎች ሀሳቦችን እንደምታነሱ ሂደቶችንም መለስ ብላችሁ የምትመለከቱባቸው እድሎች ይኖራሉ። አሁን ያለውን ሁኔታ የ25 ዓመታትና ከዚያ በላይ የተሄደ መንገድ ውጤት ነው ብለውታል። ምንድን ነው አሁን ያለው ያ ውጤት? ምንድን ነው የሚመስለው በእርሶ አስተሳሰብ በእርሶ እይታ?
ያ በእኔ እይታ የሚታየኝ ምንድን ነው በአሁኑ ሰዓት በተለይም በጎንደር በደባርቅ ለትግራይ አዋሳኝ በሆነው አካባቢ በተነሳው ግርግር ምክንያት እግዚአብሔር ይመስገንና የሰው ሕይወት አልጠፋም። ለዚህም የጎንደር ሕዝብ ትልቅ ምስጋና ይገባዋል። በአንዳንድ ንብረቶች ላይ የህዝባዊ ወያኔ ሓርነትን ደጋፊዎች ለይቶ ያደረገ እርምጃዎች መወሰዱ በህብረተሰባችን መካከል ያለው ለዘመናት አብረን የኖረው መተማመን ቀስ በቀስ እየተፍረከረከ እንደሆነና መጪው ጊዜ ከመንግስት ጋር ቨርቲካል የሆነ ወደ ላይ የሆነ ትግል ብቻ ሳይሆን እርስ በርሳችን ልንታገል እንችልበትን ጠቋሚ ነው። በዚሁ አንጻር 25 ዓመቱ ሌላው የሚያሳየን ምንድን ነው? ኢትዮጵያውያን ከአገር ሽማግሌዎች፣ ከሃይማኖት መሪዎች፣ ከምሁራን ያለውን ችግር፣ ያለውን አለመግባባት፣ ያለውን አለመተማመን፣ ያለውን መጠላላት ተገንዝበው መፍትሄ ከመፈለግ ይልቅ በስልጣን ላይ ያለው መንግስት በሚያደርሰው ፍራቻ፣ ህዝባዊ ወያኔ ሓርነት ትግራይ በሚያደርገው ፍራቻ ምክንያት እነዚህን ነገሮች ለማረም ለመጠገን አለመሞከራችን ውጤቱን አሁን እያመጣው የምናይበት ነው።
መልካም። ዝርዝሮችን እንመለከታለን። አንኳር ጭብጦችን በየተራ ማንሳት ስላለብን ለሚነሱት ጥያቄዎች ምጥን መልስ እንድሰጡ ገፋፋችኋለሁኝ። እስኪ አሁን ያለውን ሁኔታ በተለይም ደግሞ ግጭቶቹ የታዩባቸው ቦታዎች የመንግስትንና የአካባቢው ህብረተሰብ ግምገማዎች እንመልከት። አቶ ጌታቸው ረዳ የኢትዮጵያ ኮሚኒኬሽን ሚኒስትር የተናገሩትን ላስቀድም።
እዛ አካባቢ ላይ የተለያዩ የህዝብ ጥያቄዎች ይዘናል የሚሉ ህጋዊ ቁመና አይኖራቸውም አይኖራቸውም የሚንቀሳቀሱ ወገኖች ነበሩ። ግን እነዛ ወገኖች የሚያደርጓቸውን እንቅስቃሴዎች እንደ ምሽግ ቆጥረው ተደብቀው ከኢትዮጵያ ጠላቶች የሚሰጣቸውን መመሪያ የሚያስፈጽሙ የሁከት ወገኖች አሉ።
የሁከት ወገኖች ነው ያሉት አቶ ጌታቸው። ለመፍትሄ አማጭነቱም ሆነ እስካሁን ለታዩት ሁኔታዎች በመንግስቱ በኩል ያለውን ግምገማ ያመላከተ አገላለጽ ነው። አቶ ጸጋይ እንዴት ይመለከቱታል ይህንን የመንግስቱን ግምገማ? ቅድም ሁነኛ መፍትሄ የተገኘ ይመስላል፣ ሁኔታዎች መለወጣቸው ጥሩ ነው ያሉት፣ ይሄ ወደ መፍትሄ የሚያቃርብ ነው ብለው ያምናሉ?
ጥሩ። ምንድን ነው ቀደም ሲል እንግዲህ በመግቢያው ላይ እንኳንም ለከፋ ሁኔታ አልደረሰ ጎንደር አካባቢ የተፈጠረው ክስተት። ይህንን ስል ግን ህይወት አልጠፋም ማለት አይደለም። ከሁለቱም ወገን የጠፉ ህይወቶች አሉ፣ የጠፉ ንብረቶችም አሉ። ንብረት ይተካል፣ ህይወት አይተካም። መጠኑን በሚመለከት ብቻ ነው። እንደዛ አይነት መቆጣጠር የማይቻል ሁኔታ ከመድረሱ በፊት ትንሽ ነገሩ መስተካከሉን ነበረ አድንቄ ያለፉ። ከዛ ውጭ እንግዲህ ያው አቶ ጌታቸው እንግዲህ እሳቸው የመንግስት ቃል አቀባይ እንደመሆናቸው መጠን ምንጊዜም ቢሆን ሊናገሩ የሚችሉት የመንግስትን ድርሻ ወይም ደግሞ የመንግስትን አቋም
ይዘው ነው የሚሆነው እና ትንተናቸውን ከዛ ጋር የተያያዘ ነው የሚሆነው። እኔ የማይበት መልክ ደግሞ ምንድን ነው የተፈጠረው ነገር አሁን አንዳንድ አገላለጾች ላይ ስንመለከተው፣ ለምሳሌ አቶ ግዛውም እዚሁ አብረውን የተወያዩ ያሉት ቢሆን ለምሳሌ የቲፒኤልኤፍን ወይም ደግሞ የህወሀትን ሁኔታ በመደጋገም በመጥቀስ ደረጃ ሁኔታውን ለማብራራት የተሞከረበት ሁኔታ አለ። ጎንደር የሚመራው በብአዴን ነው እና ብአዴን ደግሞ ያው እንግዲህ ጥምር ፓርቲ መስርቶ የኢህአዴግን አቋቋሙ ድርጅቶች አንዱ ነው እና በአመራር በአስተዳደር ደረጃ ያለው አወቃቀር ይሄ ነው።
አድማጮች፣ በጎንደር ከተፈጠረው ውጥረት ጋር በተያያዘ አዲስ አበባ የሚገኘው የአሜሪካ ኤምባሲ ዜጎቹ ለጊዜው ወደ ጎንደር እንዳይንቀሳቀሱ ማሳሰቢያ ሰጥቷል። በዚሁ እናጠቃልላለን። በእኛ በኩል ደህና